ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጥሪትልኝ እንደምን አመሻችሁ ጓድማችቻችን። ዛሬ አርብ የካቲት 13 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦዴድ ኦዴፓ ተባባሪነት በኦነግ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ተማሪዎች መዳረሻቸው ሳይታወቅ ዛሬ 80 ቀን አለፋቸው። ወጣቶቹ ከቤተሰቦቻቸው በሰላም ይገናኙ ዘንድ በያጣጫው የሚደረገው ትግል ተፋፍሞ መቀጠል ይገባዋል። በየሳምንቱ አርክ አድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። ባለፉት ጥቂት ቀናት የስም ለውጥ አድርጎ ብልጽግና ብሎ የቀጠለውን ፓርቲ ለመደገፍ በሚል ሰበብ በየአካባቢው የይስሙላ ሰልፎች የተደረጉ መሆናቸው ይታወቃል። በየቦታው የነበሩ ሰልፎች በአካባቢው አስተዳደሮች ገፋፊነትና አስገዳጅነት የተደረጉ መሆናቸውን ከየቦታው ያሉ ምንጮች የገለጹ ሲሆን ሐሙስ የካቲት 12 ባወዳይ የተደረገው የድጋፍ ተብዬ ሰልፍ ከሌሎች ወገኖች ተቃውሞ ደርሶበት ወደ ግጭት ያመራ መሆኑን ታውቋል። በተከሰተው ግጭት የተወሰኑ ሰዎች መጎዳታቸውም ተዘግቧል። አገዛዙ የመንግስት ገንዘብንና ንብረትን እየተጠቀመ የድጋፍ ሰልፍ እያስወጣ ነው የሚሉ ክሶች ከተቃዋሚ በተደጋጋሚዎች ተሰምተዋል። በተያያዘ ዜና አርብ በቡራዩ መሳም ይበሉ የአካባቢው ፖሊሶች ላይ በደረሰ ጥቃት ጉዳት መድረሱ ተነግሯል። የጦር መሳሪያ የታጠቁት ጉዳት አድራሾች ማንነት አልታወቀም። በቅርቡ በተለያዩ የአገሪቱ ክፍል የተሰራጨውን የኩፍኝ በሽታ በዘመቻ መልክ ለማከም እየተንቀሳቀሰ መሆኑን የዓለም አቀፍ ቀይ መስቀል ማህበር ገለጸ። በዚህ መሰረት የቀይ መስቀል ሐኪሞችና ባለሙያዎች በመስራቅ ወለጋ ከ15000 በላይ ለሆኑ ዜጎች የሕክምና አገልግሎትና የጥንቃቄ ትምህርት የሰጡ መሆናቸው ታውቋል። ይህ በምስራቅ ወለጋ የተስፋፋ የኩፍኝ በሽታ እስካሁን 5 ሰዎች መሞታቸውም ተዘግቧል። በወልቃይት ቃፍታ ሁመራ ወረዳ ያንበጣ መንጋ መታየቱን ነዋሪዎች ተናገሩ። ያንበጣ መንጋው የተከሰተው የካቲት 11 ቀን ከጧት ጀምሮ ሲሆን ከየት በኩል እንደመጣ ማረጋገጫ ባይኖርም ከጎረቤት አገሮች እንደመጣ ነዋሪዎች ተናግረዋል። መንጋው በተለይ የግራር ዛፎችን በመብላት ከፍተኛ ጉዳት ሊያደርስ ይችላል ተብሎ የተሰጋ ሲሆን በህዝብ ተበብር አስፈላጊው መከላከል የተጀመረ መሆኑን ታውቋል። ሰሞኑን በሳውዲ አረቢያ እየተካሄደ ያለው የፍተሻና የቤት ሰበራ ዘመቻ በዚያ የሚኖሩ ኢትዮጵያውያንን ያሳሰበ መሆኑን ነዋሪዎች ገለጹ። የቤት ሰበራውና የፍተሻ ዘመቻው ከሁሉም አገሮች በመጡ ዜጎች ላይ ቢሆንም በተለይ በኢትዮጵያውያን ላይ የሚያተኩር ነው የሚል መረጃ መውጣቱ በህጋዊ መንገድ የስራ ፈቃድ አግኝተው የሚኖሩ ኢትዮጵያውያንንም ያሳሰበ መሆኑ ተገልጿል። የደቡብ ሱዳን ተቀናቃኝ ኃይሎች በሽግግር መንግስት ምስረታ ላይ ከስምምነት መድረሳቸው ተነገረ። የተቀናቃኙ ቡድን መሪ ሪክ ማቻር የካቲት 13 ቀን ለጋዜጠኞች በሰጡት መግለጫ የሽግግር መንግስቱን በማቋቋም በኩል የነበሩ የሐሳብ ልዩነቶች ጠበው ከሳልቫኪር ጋር ስምምነት ላይ መድረሳቸውን ገልጸዋል። በስምምነቱ መሰረት የካቲት 14 የሽግግር መንግስቱን የሚመሰርቱ መሆኑን ተገልጿል። በሱዳን የሽግግር መንግስት ለመመስረት አጠቃላይ ስምምነት ላይ የተደረሰው ባለፈው አመት ቢሆንም ልዩ ልዩ ኃይሎች ባስቀመጡት የተለያዩ ቅድመ ሁኔታዎች ምክንያት እስካሁን ሳይመሰረት መቆየቱ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይተካለላል። አድማጮቻችን፣ ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ፍኖቶች። የሞጋቹ አንድ የወዳጅ የትንሽ እህት ከለንደን በመነሳት ወደ አዲስ አበባ በረራ በማድረግ እዚያ 2 ቀን በመቆየት ሌላ ከተማ ያሉ ቤተሰቦቿን ጠይቃ ለመመለስ ባደረገችው ጉዞ ላይ ያጋጠማትን ታሪክ ነው። አዲስ አበባ በአውሮፕላን ማረፊያ እቃሽን እንፈትሽ ብለው አስቆሟት። እናም በቅድሚያ ከያዘቻቸው ሻንጣዎችም ካሜራና ኮምፒውተር የተቀመጡበትን ለይተው በማስቀረት አስደነገጧት። መደናገጧን ሲያዩ ወደ ቢሮአቸው በመውሰድ የግል ሕይወቷን የሚመለከቱ ለምሳሌ እድሜ፣ ጋብቻ፣ ከውጭ የሚጠብቃት ሰው መኖር አለመኖሩን ወዘተ አላስፈላጊና ከስራቸው ጋር የማይገናኙ ጥያቄዎች አቀረቡላት። ጥያቄዎቹን ያቀረቡላትም ሰበብ አስባብ እያደረጉ ካንዱ ሰው ሌላው እየተቀባበሉ ነበር። ሁሉም በየጥያቄዎቻቸው መጨረሻ ላይ ካጣራም በኋላ ቃሽ እንዲመለስልሽ በዚህ ደውይልን እያሉ የየግል ኪስ ስልክ ቁጥራቸውን በመስጠት ለሰዓታት በአውሮፕላን ማረፊያ አቆዩዋል። ከቆይታ በኋላም ሻንጣዋን አስቀርተውና ውጭና ቀብልሻለን ብለዋት ከአውሮፕላን ማረፊያ በመውጣት ውጭ በጉጉት ከሚጠብቋት ቤተሰቦቿ ጋር ለመገናኘት በቃች። በማግስቱም የተለያዩ ሰራተኞች ከሰጧት የተለያዩ ቁጥሮች ውስጥ የተወሰኑት ላይ ስትደውል ነገሬ የሚባለው ምግብ ቤት እንገናኝና ምሳ ጋብዥሽ ሻንጣውንም እዚያው ቀብልሻለሁ ወዘተ የሚሉ ጋጠወጥ ጥያቄዎችና ግብዣዎች ነበር የቀረቡላት። በዚያ ቀን ለመጨረሻ ለደወለችለት ሰው ምሳውን አልፈልግም ቢሮ መጥቼ እቃዬን ልውሰድ የሚል መልስ ብትሰጥም አሁን ሰዓት አልፏል ነገ ደውይ ብሎ ስልኩን ዘጋ። በተከታዩ ቀን ስትደውልም የዚያ ግለሰብ ስልክ አይመልስም ነበር። ከተሰጧት ቁጥሮች ውስጥ የተቀሩት ላይም ስትደውል ሌሎቹም ሰዎች የሚያቀርቡላት ጥያቄዎችና ግብዣ ተመሳሳይና ጋጠወጥ ነበሩ። ከብዙ ሙከራ በኋላም ተስፋ በመቁረጥ የተያዘባትን ሻንጣ ሳታገኝ ከአዲስ አበባ ወጣ ወደ ቤተሰቦቿ በመሄድ ሰንብታ ተመለሰች። የመልስ በረራ ወደ ለንደን ከማድረጉ አንድ ቀን በፊትም ከወንድሟ ጋር በመሆን ዳግመኛ ስትደውል ተመሳሳይ ነገር አጋጥሟታል። በዚህ ወቅት አብሯት የነበረው ወንድሟ ድምጽ ማጉያውን በመክፈት ምልልሳቸውን ያዳምጥ ስለነበር ስልኳን በመቀበል የጉምሩክና ኤክሳይዝ ሰራተኛ ድርጊቱ ተገቢ አለመሆኑን ሲናገር ስልክ ተዘግቶባቸዋል። በበረራዋ ቀን ደግሞ ቀደም ሲል የተለያዩ ሰዎች ወደ አነጋገሯት ቢሮ መሄድ ሻንጣዋን ስትጠይቅ ፓስፖርትሽን እኔ በማለት ይዘውባት መቼ ልትሄጂ ነው? የት ነው የምትኖሪው? ከምትሄጂበት አገር ደውይልን ወዘተ የሚሉ ጥያቄዎችን በቀበብሎሽ እያቀረቡ ለረጅም ጊዜ ቆይተዋት በረራዋ ሊያመልጣት የሚችልበት አስጊ ሰዓት ላይ አደረሷት። ድንጋጤዋ እየጨመረ መጥቶ በመጨረሻ ላይ ድምጿን ከፍ አድርጋ ጮኻ ስታለቅስ የተደናገጡት ስነ ምግባር የጎደላቸው ጋጠወጦች ሰራተኞች ያሉትን ያህል አስከፍለዋትና እቃዋን መልሰውላት ወደ ለንደን መመለስ ችላለች። ምን አይነት የዘቀጠ ስነ ምግባር ነው ጠብታም የሌለው ሲሉ አንሙት ከለንደን ደብዳቤያቸውን አድርሰውናል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የክብር ሰላምታዬን አቀርብላችኋለሁ። ኢትዮጵያ ከየት ወዴት እየተጓዘች ነው? ያገዛዝ ስርዓቱ ከነማን እጅ ወጥቶ ወደ የትኞቹ ቡድን እጅ ገባ? የኢትዮጵያ ተፋንታ ተውን ገዢዎቻችን እንደሚነግሩን ከድህነት ወደ ብልጽግና እየተንደረደረች ነው ወይስ ከአዘቅት ወደ ሌላው የጽንፍ አዘቅት እያሽቆለቆለች ነው? ኮሎኔሉስ ተሁን እንደሚነግሩን ኢትዮጵያን ከውርደት ወደ ከፍታ ለማቅናት የሚያስችል ተጨባጭ እርምጃ እየወሰደ ነው? ኮሎኔሉ እየነዳን ያለው ኢትዮጵያንና ኢትዮጵያዊነትን ወደ ማዳን ወይስ ኢትዮጵያን ወደ መበታተንና ማጥፋት ያመዘነ ጲላጦሳዊ ተልኮ ነው ወዘተ የሚሉ ጥያቄዎችና አጀንዳዎች ዛሬ የእያንዳንዱ ግለሰብ ቤተሰብ ህብረተሰብና የፖለቲካ ድርጅቶች ምሁራን በየቦታውና በየመድረኩ መወያያና መነጋገሪያ አጀንዳዎች ሊሆኑ ይገባል። እርግጥ ነው እነዚህ ጥያቄዎች መነሳት ወይም መወያያ አጀንዳዎች መሆን የነበረባቸው ኮሎኔሉ ከሁለት አመታት በፊት የምን የሽግግር መንግስት መስረታ ነው እኔ ያሻግራቸዋለሁ እንጂ ካለበት ጊዜ መሆን ነበረበት። ነገሮችንና ሁኔታዎችን ካለማወቅ ወይም ካለመረዳት የሚደረግ ስህተት ባይፈጠር ጥሩ ቢሆንም አያስወቅስም። የስህተቱን ስህተትነት የተረዱለት ማረም ወይም ማስተካከል ይቻላልና ነው። በዚያን ወቅት ያወቅን የተምረናልና የበቅተናል ባይ ኢትዮጵያውያን ከኮሎኔሉ እግር ላይ መነጠፍ ከእንግዲህ ጠቅላይ ሚኒስትሬ የምለው ሰው አገኘው ባይ አንጀኞች ኢትዮጵያዊ ሙሴ ኢትዮጵያዊ ነብይ ተፈጠረልን። የዶክተሮችና ፕሮፌሰሮች ጩኸትና ውዳሴ ግን አሳፋሪና ነውረኛ ተግባር ነው። የጅብ ችኩል ቀንድ ይነክሳል እንዲሉት ነውና ሺ ጊዜ አድርባይነትና ምንደኝነት ህሊናቸውን ቢሸፍነው አይናቸውን ጥቅም ቢያሳውረው ኮሎኔሉን ጠቅላይ ሚኒስትር የምለውን ሰው አገኘው ማለት ቀርቶ የኢትዮጵያ ጠቅላይ ማለትም ተገቢም ትክክልም አይደለም ባይነኝ። ምክንያት የሚሉም ከገጠሙኝም ባጭሩ የህዝብ ውክልና ሆነ ህጋዊ አግባብነት የለውም አጭር መልስ ነው። የሹመቱና የስልጣኑ ምንጮችም እና አሜሪካ፣ እንግሊዝ፣ ሳውዲ አረቢያ እና ኤምሬትስ የመሳሰሉ ባዳን ኃይላት መሆናቸውን ይያወቁ የኛ ጠቅላይ ሚኒስተር ማለት ክህደት ብቻ ሳይሆን መጃጃልም ነው። ኮሎኔሉ ዛሬ ከኢትዮጵያና ኢትዮጵያውያን ጥቅምና ክብር ይልቅ ለነዚህ የባዳን ኃይላት የበለጠ ተቆርቋሪና ታዛዥ መሆኑን ይያየን አላየንም ይያወቅን አላወቅንም ለማለት ካልፈለግን በስተቀር በተጨባጭ የሚታይና የሚደርስ እውነት ነው። የባዳን ኃይላት የሆኑት እና አሜሪካና ጭፍሮቻቸው እንደ ኢትዮጵያ ባሉ ሀገራት ላይ ሽብርተኞችን፣ ዘረኞችን፣ ወንጀለኞችንና ጠባቦችን እየደገፉ በስልጣን ለስልጣን እንደሚያበቁ የ1983 ዓመተ ምህረት በውያኔና ሻቢያ የሰጡትን ድጋፍን ለአስረጅነት መጥቀስ ይቻላል። በሌላ በኩል በዚህ ዘመን ጦር ሰብቀው ነጋሪት ጎስመው ጦርነት አውጀው በቀጥታ ወረራም እንደሚያካሂዱ በኢራቅ፣ በሊቢያ፣ በየመን፣ በሶሪያ ወዘተ ላይ የፈጸሟቸውን የእብሪት ወረራዎችን ላብነት መጥቀስ ይቻላል። ከሁለት ዓመታት በፊት የኮሎኔሉ ሹመት የተደረገው በእነዚሁ የባዳን ኃይላት የተቀነባበረ ሴራ መሆኑ ብቻ ሳይሆን የወያኔን እስትንፋስ አስቀጣይ መሆኑንና ዓላማና ተግባራቶቹ ቁልጭ አድርገው እያሳዩን ነው። ወያኔ ከጥንስስ ጀምሮ አጽንኦት ሰጥቶ የቆመላቸው ጸረ ኢትዮጵያ፣ ጸረ ኢትዮጵያዊነት፣ ጸረ አማራ፣ ጸረ ኦርቶዶክስ ተዋህዶ፣ ጸረ እስልምና እንዲሁም የጥላቻ ዘመቻ አራማጅነት ዘግናኝና አስከፊ ሆነው በኮሎኔሉ አገዛዝም እንደቀጠሉ ናቸው። በዚህም ኮሎኔሉ በወያኔ እኩይ ዓላማና ተግባራት ተኮትኩቶና ተጠምቆ ያደገ በመሆኑ ወንጀለኛ መባል ብቻ ሳይሆን ዳግማዊ ወያኔ ተብሎ በህዝብ ትግል መወገድ የነበረበትን የኛ ነብይ፣ የኛ ሙሴ፣ የኛ ጠቅላይ ሚኒስተር ብለው ያወደሱትን የምንኮንነው ለዚህ ነው። የኮሎኔሉን ስብዕና አነሳሱንና ዓላማውን ሳይመረምሩ የኮፈሱትንና ስብዕናውን የገነቡለትን ተማርን ባይ አላዋቂዎችን ዛሬ ምን ቢሰማቸው ምን ሊሰማቸው እንደሚችል የሚያውቁት እነሱ ራሳቸው ቢሆኑም በታሪክም በሞራልም ተጠያቂ መሆናቸው ግን የማይቀር እውነት ነው። በቁም ይያሉም የህዝብ እርግማን እየወረደባቸው ነው። እነዚህን ቡድኖች የኢትዮጵያ ህዝብ መቅሰፍቱ ይወረድባቸው፣ የኢትዮጵያ አምላክ ይፍረዳቸው። በህዝባይ ትግል የጥቃቱ ሰለባ የሆኑ ኢትዮጵያውያን ደም እንደ ቤንዚን እሳት ሆኖ ያቃጥላቸው፣ አጥንታቸው እሾ ሆኖ ይውጋቸው። እርግማን እንደቀጠለ ነው። እኔም ብላቸው ለጊዜው ህዝብ ያላቸው ነው። ውድ ፍኖቶች የሰውየውን የወንጀል ተግባራት ከመዘርዘሪ በፊት ስለስብዕናው ትንሽ ማለት እንፈልጉ። በሰው ልጅ ውስጥ ሁሉንም ባያካትትም ጥቂት በሚባሉት ላይ እያወቁትም ሆነ ሳይታወቃቸው በስነ ልቦና ቀውስ ውስጥ ሊገቡ እንደሚችሉ ይገመታል። በጥናትም በተለይ በፈላጭ ቆራጭ ስብዕናቸው በሚታወቁ አምባገነንና ስልጣን አምላኪዎች ላይ ተሰርቶም ተረጋግጧል። ኮሎኔሉ የዚህ ስነ ልቦናዊ ጥቃት ሰለባ ነው ቢባል እውነት እንጂ ውሸት የሚባል ሊሆን አይችልም። ከዚህ ላይ የስነ ልቦና ቀውስ ሲባል ጨርቁን ጥሎ በረረ ወይም አቅሉን ሳተ ማለት እንዳልሆነ ይታወቅልኝ። በአንድ ነገር ላይ ከሚፈለገው በላይ ጓጉቶ ሲታትሩ መዋል ማደር የዚህ ጥቃት ሰለባ የመሆን መገለጫ ምልክት ነው። በእነዚህ አይነት ስነ ልቦናዊ ቀውስ ውስጥ የሚገቡ ሰዎች በጣም ራስ ወዳዶች ናቸው። በውስጣቸው ለሰረቀው ጽንፈኛ ጉጉታቸው እውን መሆን የማይፈነቅሉት ቋጥኝ የማይቆፍሩት ጉድጓድ ሊኖር እንደማይችል የስነ ልቦና ጠበብቶች ከድምዳሜ ይደርሳሉ። ስልጣን ወዳድና አምላኪ በሚባሉ አምባገነኖች ላይ የተሰሩ ጥናቶችም ይህንን ያረጋግጣሉ። የኮሎኔሉ የስነ ቀውስ መንስኤው እናቴ ከጻነቴ ጀምሮ ንጉስ ትሆናለህ ብላኝ ነበር የሚለው እምነቱ ከበስተጀርባው የስነ ልቦና ቀውስን ተሸክሞ ያደገ መሆኑን ከስነ ልቦና አስተምህሮ አንጻር መመልከትና መገመት ይገባል። የስልጣን ጥማትን ከልጅነቱ ጀምሮ ከሚገባው በላይ ጓጉቶ ያደገ ፍላጎቱን ጥማቱን ወደ ተግባር ለመቀየር የማያደርገው የማይሄድበት ጎዳና ሊኖር እንደማይችል የሥነ ልቦና አስተምህሮ እውነት ማለቱ ብቻ ሳይሆን በእንደነዚህ አይነት ስብዕና ባለቤት በሆኑ ሰዎች ላይ የተሰሩ ጥናቶችም ያረጋግጣሉ። ኮሎኔሉ ከኦርቶዶክሷ እናቱና ከእስልምና ሃይማኖት ተከታይ አባቱ የተወለደ ነው። ይህ የኢትዮጵያ እስልምናና ክርስትና ሃይማኖቶቻችን አወንታይ ገጽታን ገላጭ ታሪካችን ናቸው። እንኮራበታለንም እንጂ አናፍርበትም። የዛሬ ኮሎኔል ከእናቱም ከአባቱም ሃይማኖቶች አፈንግጦ ከመጤ ሃይማኖት ላይ ተለጥፏል። ከዚህ ላይ ሃይማኖት መቀየር መብት አይደለም እንዴ የሚሉኝ ካሉ አዎ መብት ነው የኔ መልስ ነው። ነገር ግን ሃይማኖትን ለስልጣን መወጣጫነት መጠቀም ሃይማኖትና ፖለቲካን እየዘነቁ አንዱን በሌላው መጫን ወይም ሃይማኖትን ለሀገር ማፍረሻነት መጠቀም ሃይማኖትን ለሃይማኖተኞች ማጥቂያ በመሳሪያነት መጠቀም ወንጀል እንጂ መብት ሊሆን አይችልም። ስለሆነ የሃይማኖትና የብሔር የቋንቋ ልዩነቶችን እየቆሰቆሱ እያመሷት ባለች ኢትዮጵያ ካጥቆቿ ራሷን ለመከላከል የጠላቶቿን ዘዴዎችና ሴራዎቻቸውን በዝምታ መመልከት ሳይሆን መመከት መደበቅ ወይም ማደበስበስ ሳይሆን ማጋለጥ ወደ ኋላ ሊባል የማይገባው ጉዳይ ነው። ኮሎኔሉ ወያኔ ከነግሳንግሱ እንዲወገድ የኢትዮጵያ ህዝብ ታግሎ የከፈለውን መስዋዕትነት አጨናግፎታል። ወያኔው ተልእኮዎች ዛሬም በኮሎኔሉና በዙሪያው በኮለኮላቸው የኦሮሞ ጽንፈኞች እንደከተለ ነው። ኮሎኔሉ እየተከተለው ያለው ሃይማኖቱ የስልጣን ምንጭ አይደለም ብሎ መከራከርም አይቻለም። ውሃ የሚቋጥርና የሚያሳምን ሊሆን አይችልም። በየዕለቱ ከምንመለከታቸው ውስጥ ጥቂቶቹን ብቻ እስኪ እንመልከታቸው። አንደኛ የምዕራብ ሀገራት የፕሮቴስታንት ሃይማኖትን ጠገግ አድርገው እጃቸውን እስከ አጼ ምኒልክ ቤተ መንግስት ድረስ ማስገባታቸው የሰላም ተሸላሚ ማድረጋቸውና የስብዕና ግነትን እየሰጡት የመሆናቸው ጉዳይ ያጋጣሚ ጉዳይ አይደለም። ተጠንቶ ተገላብጦ ተሰልቶ የተሰራ ስራ መሆኑን መዘንጋት ወይም ለማድበስበስ መሞከር በሬ ካራጁ ይውላል እንዲሉ መሆኑን ልብ ያድርግ መልእክቴ ነው። ሁለተኛ ኮሎኔሉ ወደ ስልጣን ማማው እንደ ተፈናጠጠ ካርቲስቶች ቀጥሎ በቤተ መንግስት ለስብሰባ የጠራው ከየትኛው ሃይማኖት ተከታዮች አስቀድሞ የሱን ሃይማኖት ተከታዮች ነበር። ከጎኔ ቆማችሁ ጠላቶችን ሁሉ ለመምታት ክንድ ሆኑኝ ጥሪ አስተላልፏል። ከዚህ ጥሪና ስብሰባ በኋላ የፕሮቴስታንት አመራሮች በግልና በተቋም ደረጃ የሚፈስላቸው ዶላርና ዩሮ ከምን ጊዜውም በበለጠ ሁኔታ ፈሶ እንደሚደረግላቸው በአይናችን የምንመለከተው ነው። አላየንም አልሰማንም ማለትን ካልመረጥን በስተቀር። ሶስተኛ በጉብኝት ስም ወደ አውሮፓና አሜሪካ የሚጋበዙ የፕሮቴስታንት አመራሮች ቁጥር ከምን ጊዜውም በላይ እየናረ የመጣ መሆኑንም እናውቃለን። በሚሰጣቸው ስልጣና ሳቢያም አለማግባቸውን ለማሳካት ሲሯሯጡም እየተመለከትን ነው። በዚህ ግብዣ የስካንዲኔቪያን አገሮች ያንበሳውን ድርሻም እንደያዙ ጭምር እናውቃለን። አራተኛ ኮሎኔሉ በካቢኔውና ሌሎች ቁልፍ ቦታዎች ሃይማኖትን መሰረት አድርጎ የሾመና ከ80% በላይ የሚሆኑት ለምን የኮሎኔሉ ሃይማኖት ተከታዮች ሆኑ የምናነሳው ጥያቄያችን ነው። ኮሎኔሉ ይህንን ያደረገው በተለይም በኦርቶዶክስ ተዋህዶ ላይ ተጨማሪ የጥፋት መልእክተኞች ማስቀመጡ መሆኑን አለመጠርጠር መጃጃል ነው። እነዚህ የሃይማኖት ተሿሚዎች ስልጣናቸውን መከታ በማድረግ በቀጥታ በወንጀል ተግባራት ላይ ሲሳተፉ አይተናል። ጥቃቱንም በዝምታ ሲመለከቱም ተመልክተናል። በቅርቡ በአዲስ አበባ በተለምዶ 24 እየተባለ በሚጠራው ቦታ ላይ የተፈጸመው በፕሮቴስታንት ሹመኞች የተመረና የተቀነባበረ እንደነበረ እናውቃለን። ጥቃቱ የተፈጸመው ከሌሊቱ 6 ሰዓት መሆኑ የጠላት ጦር ወይም መንግስታዊ ሽብርተኝነትን ያሳየናል እንጂ የመንግስትን ተግባር አያሳይም። የሌሊት ወረራውን የመራውና ያስተባበረው የቦሌ ክፍለ ከተማ ስራ አስፈጻሚ የሆነው ንጉሱ ፍቃዱ ተጠቃሽ ነው። ይግለሰብ በኦሮሞ ጽንፈኝነቱና በአክራሪ የፕሮቴስታንት አማኝነቱ ብቻ ሳይሆን በጸረ ኦርቶዶክስ ተዋህዶ ጥላቻው ይታወቃል። አምስተኛ ኮሎኔሉ የኦርቶዶክስ ተዋህዶ ሲኖዶስን ከስደት አስመጥቼ አስተርቄ አንድ አድርጌያለሁ ቢል እውነታው ከፖለቲካ ፍጆታ መጠቀሚያነት ያለፈ አይደለም። ተጨባጭ ሁኔታው ውሸት እንድንል ያስገድደናል። በስደት ይኖሩ የነበሩት ጳጳስ ከውጭ ስለመጡና ታፍነው እንዲቀመጡ ስለተደረገ የኦርቶዶክስ ተዋህዶ ችግር ተፈታ ማለት እንዳልሆነ ከመሬት ላይ ያለው እውነት ይነግረናል። ችግሩም ተባብሷል። አስከፊ ሆኗል። ከላይ እንደገለጽኩት ከባዕዳን ሀገራት ለፕሮቴስታንት አመራሮችና ተቋሞች የሚጎርፈው ገንዘብ ለፕሮቴስታንት ሰርጎ ገቦችና ለሰርጎ ገቦቹ ሽፋንና ከለላን ለሚሰጡ የውስጥ ጠላቶች እንደሚውልም አንጠራጠርም። ኦርቶዶክስ ተዋህዶ እንደ ፖለቲካ ድርጅት ከታች እስከ ላይ በፕሮቴስታንት ሰርጎ ገቦች መወረሩ መደበቅ ወይም መድበስበስ የሌለበት መሆኑ መታወቅ አለበት። ስድስተኛ በኢትዮጵያ ምድር የኦርቶዶክስ ተዋህዶ ገዳማትና መስጊዶች በሳት ሲለበለቡ ትንፍሽ ያላለው ኮሎኔል ከሰሞኑ በኤምሬትስ ጉዞ የቤተክርስቲያን መስሪያ ቦታ አስፈቀድኩ ጮኸቱም ከፖለቲካ ጨዋታ የዘለለ ፋይዳ የለውም። ለኢትዮጵያውያን ቦታውን ማግኘታቸው ጥሩ የሚባል ቢሆን ከሀገር ቤት በኦርቶዶክስ ተዋህዶ ላይ የተከፈተውን ዘመቻ ማስተባበያ ወይም ማዘናጊያ ሊሆን አይገባም። በመጨረሻም የዘረኞች መፈራረቅ ወይም የነግደይ በነነገረሳ መተካካት ያጣፋናል እንጂ አይበጀንም መልእክቴ ነው። ስለዚህ ዘረኞችን ማስወገጃ ብቻኛ አማራጫችን ሁሉን አሳታፊ የሆነ የሽግግር መንግስት ሲመሰረት ብቻ መሆኑን አውቀን የሽግግር መንግስት ይመሰረት የሚል የተባበረ ትግላችንን እንቀጥል ሲሉ ከበደ አበረ ከኮተቤ አዲስ አበባ ደብዳቤያቸውን አድርሰውናል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት የኢሃፓ የሳተላይት ሬዲዮ የደብዳቤዎች አምድ መርሃ ግብር። የፍኖተ ዲሞክራሲ አድማጮች የሆናችሁ በአገር ውስጥና በውጭ አገራት የምትኖሩ እያንዳንዳችሁ ራሳችሁን እንድትጠይቁ የምፈልገው ጥያቄን በማንሳት ደብዳቤን ጀምራለሁ። የኢሃፓ የፖለቲካ አቋም ምንድን ነበር? አሁንስ ምንድነው የሚለውን ቀላል ጥያቄ ማንሳትም እፈልጋለሁ። በህዝባዊ ትግል የሚጋረጡ ጣውረዶችን እንዲህ ወረቀትና ብዕርን አዛምዶ ማስረዳት በበኩሌ ከብደኛልና በደፈናው ህዝባዊ ትግል ትምህርት ቤት ከፍተኛ ትምህርት ቤት ነው። ይህን ሀቅ ይዘን በኢትዮጵያ የፖለቲካ ፓርቲ ታሪክ ፋና ወጊ የሆነውን ኢሃፓን ከራሱ እስከ እግር ጥፍሩ እንየው። ኢሃፓ ሲመሰረት በውጭ በገሃድ ቢሆንም በአገር ውስጥ ግን በህቡ ትግል መስተማራቱ የግድ ነበር። እስከ ዛሬም በአገር ቤት እየታገለ የሚገኘው በዚያ ሁኔታ ነው። አንዳንዶች ጥቂት የማይባሉ በምኒልክ ጊዜ ለነቀረ እንደሚባለው ኢሃፓ ደርግን ተንኩሶ መጀመሪያ ጥይት ተኩሶ ደርግን ፋሽስት አደረገው ብለው ስሙን ያጠፉ መስሏቸው አፋቸውን ይከፍታሉ። በዱልዱም ብዕራቸው ይሞነጭራሉ። ታሪክ ቢደልዙት ቢፍቁት ቢያቃጥሉት በጃይልም አይጠፋም። የኢሃፓ ሀቅ ይበልጡኑ ፍንተው ይላል። አንዳንዶች ደግሞ የስልጣን ጥመኛ፣ የባዕዳን ጌኛ፣ የአረቦች ተላላኪ የሚሉ ቆሻሾችን ሁሉ ይለድፉበታል። አንዳንዶች በገዛ ፈቃዳቸው የህሊና ብርሃናቸውንና መስሚያቸውን የደፈኑ ዛሬም የወያኔና የሻዕቢያ መስራች እንደሆነ ሲከሱታ ያለው ግን ሁለቱም የኢትዮጵያ ጠላቶች ስለሆኑ እስከዛሬም ኢሃፓን ለማጥፋት በሚሊዮኖች እየረጩ ለመሆናቸው አያነጋግርም። ኢሃፓን ለማወቅ መጠየቅ የሚገቡ ጥያቄዎች ኢሃፓ በአገር አንድነት ተጨባጭ ትርጉም፣ በዲሞክራሲ፣ በህዝባዊ መንግስት፣ በሰብአዊ መብቶች መከበር በተመለከተ ማንሳት እውነትም የፖለቲካ ጉዳይ ይሆናል የሚል እምነት አለኝ። ጠባቦችና ገንጣዮች ወያኔ፣ ህወሓት፣ ሻዕቢያ፣ ኦነግ የመሳሰሉ ኢሃፓን በአባይ ኢትዮጵያነት በታላቋ ኢትዮጵያነት ስሙን ያቆሸሹት መስሏቸው እስከዛሬ ሲያቀራሩ የደብተራ ጋጋታ ቅዳሴ አያሳምርም እንደሚባለው ይሆኑ መሆናቸው ናይቻለው። የሃባህልሙ ኢትዮጵያን አባይ ትልቅ ለማድረግ መሆኑ ድብቅ ሳይሆን በፖለቲካ መርሃ ግብሩ ላይ ያፈረመው መሆኑ የታወቀ ነው። የላባደሩና ያሳደሩ መብቶች ሲከበሩ ያኔ ኢትዮጵያ ታላቅ ትሆናለች። በተጻራሪ አንጻር የቆሙ ደግሞ የሃፓን በጸረ አማራነት ሲከሱ አውቀው የደነቆሩ መሆናቸውን ያጋልጣል። የሃፓ እንደማስተውሰው በአርሲና በሐረር ወያኔና ኦነግ አማርኛ ተናጋሪዎችን ጨፍጨፎ በገደሉበት ማግስት አማራን ለመታደግ ብለው ስመጥሩ ሐኪም ፕሮፌሰር አስራት ወልደየስ የመላው አማራ ድርጅትን በመሰረቱበት ወቅት ዘረኝነትን በዘረኝነት ቦይ በመፍሰስ መታገል ዘበት መሆኑን አስረግጦ ተችቷል። ፕሮፌሰር አስራት ወልደየስ በርግጥም ለአማራው ህዝብ መብቶች መከበር ባደረጉት ቆራጥ ተጋድሎ በወያኔ እስር ቤቶች በስቃይ መስዋዕታቸው የሚታወስ ነው። ዛሬማ ወያኔም እንደ ያኔው በአምሳሉ በአማራ ህዝብ ስም ድርጅት እየፈለፈለ መሆኑ የአደባባይ ሚስጥር ነው። እነዚህ መጣሪያቸውን አማራ ያደረጉ ድርጅቶች ቀርተው በቅርቡ በባሌ ባርሲ ባህረር በድሬዳዋ የተፈጸሙ ዘግናኝ ጭፍጨፋዎችን በዝምታ ማለፋቸው ፈጣሪዎቻቸው ኢትዮጵያን ለማጥፋት የሚማስኑ ለመሆናቸው ድንጋይ መፈንቀል የሚጠይቅ አይደለም። በዚህ ወቅት እየተሰራ ያለው ወያኔን መልሶ ለመጫን እንደሆነ እያየን ነው። ሰላይ ውልደቱ አያሌውን እና እሱን መስተሮችን ያሰማራው ማን እንደሆነ ያደባባይ ሚስጥር ነው። ወያኔ የሽግግር መንግስት ጥያቄን ለማድበስበስና አሁን ያለው ሂደት ጎርባጣ ከሆነበት ደግሞ ሽግግርን እንዳማራጭ ለመጠቀም በሚል በህዝብ በከፍተኛ ደረጃ የተጠላውን ልደቱና መሰሎቹን በማስተማራት ሽግግር እያሉ እንዲጮሁ መደረጋቸውን ልናስተውለው የሚገባ እንደሆነ ይስማኛል። የሽግግር መንግስት በወስላቶች በከርሳደሮች ሲስተጋባ መልእክቱ ሌላ ይሆናል። ወሽካታው ልደቱንና የቀድሞ ሰማያዊ ባለው መሪ ተብዬ ተልእኮ በግልጽ ሲነገር ለገንጣዮች መንገድ ጠራጊዎች ናቸውና የምሳቸው ሲነገራቸውና ሊሰጣቸው ይገባል። በፊት ለፊት ለአማራ ህዝብ ቆመናል የሚሉ እንደ አብን እንደሚባለው የመሰሉ ከመጋረጃ በስተጀርባ የአማራን ህዝብ እየገደለ ደሙን ከመጠጣ ከኦነግና ከመሰሎቹ ጋር የሚዶልቱ ሊጋለጡና በአማራ ህዝብ መነገዱን አቁሙ ተብለው ሊነገራቸው ይገባል። የአማራ ህዝብ መሬቱ ወገኑ ወያኔ የቀነበበው ካብታ ብቻ ሳይሆን ድፍን የኢትዮጵያ ምድር ነው። ድፍን የኢትዮጵያ ህዝብ የህልቆ መሳፍርቱ የኢትዮጵያ ህዝብ አንጡራ ሀብት ነው። የወላይታው፣ የጉራጌው፣ የአፋሩ፣ የጋምቤላው፣ የትግሬው፣ የሃዲያው፣ የሶማሌው፣ የጋሞው ወዘተ የሁሉም አገር ናት። ሁሉም በሀገሩ ምድር ተንቀሳቅሶ ሀብት የማፍራትና የሀገሩን ሀብት ተጠቃሚነት የማይገፈፍ መብት አለው። የአፓ ዘረኞችን በመጥላቱና ምሮ በመታገሉ ኮራበታለሁ። የአፓ የጠባቦች፣ የገንጣዮች፣ የጽንፈኞች፣ የትምክህተኞች መብረቅ በመሆኑም ልቤን በሐሴት እንደሞላው ነው። ከዚህ በተረፈ ደግሞ የአፓ በፋሽስቱ ደርግ መደበቂያ በማጣቱ ነፍሰ ገዳዮችን በመግደሉም ደስተኛ ነኝ። የሚቆጨኝ ነገር ቢኖር አረመኔው መንግስቱ፣ ደንቆሮው ፍቅረ ስላሴን፣ የወያኔ ሰርጎ ገቡ ፍስሐን፣ የብቸኛ ጨፍጫፊው እንዳለን ገስግስን ወዘተና በየእስር ቤቶቹ ወንድሞቻችንና እህቶቻችንን ያሰቃዩት ላይ ህዝባዊ ፍርድ ባለመስጠቱ በአጋጣሚው አዝናለሁ። የሚገርመው አምባገነኖች በባህሪ አንድ ለመሆናቸው አረመኔው መንግስቱ ዝምብም አልገደልኩም ሲል የወያኔው አረመኔ ወሮበላ አባይ ፀሐይ በስኳር ለማስም በቢሊዮን በላይ መሞጭለፉ ህፃናት ሳይቀሩ የሚያውቁት ሲሆን በቅርቡ ሳንቲምም አልነካው ማለቱ አባቱ መንግስቱ መሆኑን አስረድቶናል። ያባን በፖለቲካ አቋሙ መሞገት የሚቻል ባለመሆኑ ጭቃ መለቅለቁን ቀጥለውበታል። ምን ያኮራሃል የሚል ጥያቄ ለሚጠይቀኝ ለኢትዮጵያ አንድነት ግንባሩን ሳያጥፍ የሚታገለው ያባን በማወቄ የተለየ ስሜት ይሰማኛል። አንድን ድርጅት መፈረጅ የሚቻለው በፖለቲካ አቋሙ ነውና የኢህአፓ ህዝባዊነትን መርምረን እንረዳና በኢህአፓ ዙሪያ ተሰልፈን ገንጣዮችና ጠባቦችን ህዝባዊ ቅጣታቸውን እንስጣቸውና የኢትዮጵያን አንድነት እናጽና። አንድነት የሚጸናው በአርበኝነት ተጋድሎ ነውና እንደ አባቶቻችን አርበኞች አንድነት እንነሳ እንሰማራ ሲሉ መልእክታቸውን ያደረሱን ታመነ በቃሉ ከአዋሳ ኢትዮጵያ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢሃፓ ሬዲዮ የደብዳቤው ቻምፕ ዝግጅት ክፍል። ጥቂት የማይባሉ አብዝተው መማራቸውን እንደ ዋቢ በመቁጠር የሀገራችንና አልፎ ተርፎም የዓለምን ወቅታዊ ሁኔታ የፖለቲካ ሁኔታ በራሳቸው ወሰን እይታ መታየት እንደሚገባው ሲደሰኩሩ በሰማው ቁጥር ሀዘን ይሰማኛል። ተምሮ እዛው መነሻቸው ላይ በኃጢአት ጭቃ የሚቦኩ ስንቶቹን እያየን አንዳንዶቻችን ከንፈር መጠንላቸው፣ አንዳንዶቻችን ተደናግረንላቸው ዝም እንላለን። እስከ መቼ ነው የዝምታ ባዜ ተጠናውቶን ተጣፍቶን የህሊናችንን አንገት አስከፍቶ የሚዘልቅ? ጥቂቶች ደጋግመው አብዝተው ለመማራቸው እንደ ዶክተር እና ፕሮፌሰር የመሰሉ ተቀጥያዎችን የለጠፉትን ታብራጁና ታሻቸውን የፖለቲካ ቁማር እየቆመሩ መሆናቸውን ካለማጓያ መነጠፍ መረጋት ይቻላል። የአሜሪካና የሽሪኮች በብቸኝነት እየገለጠ የሚገኘው ኢህአፓ መሆኑ ሊያነጋግር ሊያወያይ የሚገባ ነው። ለመሆኑ በአሁኑ ወቅት የዓለም ሀያላን እነማን ናቸው ለሚለው ጥያቄ ጥርት ያለ ግንዛቤ ለመያዛችን እያንዳንዳችን ራሳችንን መጠየቅ ይገባናል። በበኩሌ በዓለም ፖለቲካ ስመጥር የሆኑ አዋቂዎች በሚሉት የወቅቱ የዓለማችን ሀያላን ሁለት ሲሆኑ እነሱም አሜሪካ እንደ ሀገርና የዓለም ህዝብ በአሜሪካ ላይ ያለው አስተሳሰብ ናቸው። ይህ ጉዳይ ሰፊው የአሜሪካን ህዝብንም የሚጨምር ሲሆን የቀረው ደግሞ ድፍን የአፍሪካ ህዝብ፣ ድፍን የደቡብ አሜሪካ ህዝብ፣ የመካከለኛውና የሰፊው ኤሽያ ህዝብ፣ የመካከለኛው ምስራቅ ህዝብ፣ ሰፊው የአውሮፓ ህዝብ ወዘተ በአሜሪካ ላይ የከረረ የማይታረቅ ጥላቻ አለ። አሜሪካ ጸረ ዲሞክራሲ በመሆኗ ምን ጊዜም ለዲሞክራሲ የሚደረጉ ትግሎችን ትጻረራለች። ስለዚህ በየትኛውም ሀገር በአሜሪካ የሚጎለት ቡድን ጸረ ዲሞክራሲ አምባገነን ለመሆኑ እሰጥ አገባ የሚያስፈልገው ጉዳይ አይደለም። ለዚህ ዋነኛው ምክንያት አሜሪካ ኢህአፓ በሀገሩ ፖለቲካ ተሳታፊ እንዳይሆን በተደጋጋሚ ስትገፋው እየታየ ያለ ነው። ይህ ጉዳይ በራሱ የኢህአፓ ማንነት የሚነኝ ነው። አድማጮች ልትረዱልኝ የሚገባው ኢህአፓ በአሜሪካና በሸሪኮቿ አንቀልባ ታዝሎ ስልጣን የማያዝ ባህሪ የለውም እና ነው። ትግሉን አጠናክሮ የቀጠለው ይህ የወቅቱን የሀገራችን ፖለቲካን በቅጡ ለመፈተሽና በሰከነ መልኩ አስረግጦ ለመረዳት ያስችላል የሚል እምነት አለኝ። አንዳንዶች ደግሞ የፈረደበት የኢትዮጵያ ተማሪዎች ንቅናቄ የሌለ የብሔር ብሔረሰብ ጥያቄን አነሳ በማለት አብሪ ኮከብ ከሆኑት የተማሪዎች ንቅናቄ መሪ የነበረው ዋለልኝ መኮንን ማንሳትና መጣልን እንደ ፖለቲካ አዋቂነት እንዲቆጠርላቸው ሲያነሱ እየታዘብኩ ነው። የብሔር ብሔረሰብ ጭቆና እንዳልነበርና ቀድሞ በኢትዮጵያ ተማሪዎች ንቅናቄ ኋላ በኢህአፓ በስፋት መቀንቀኑ የብሔርተኛ ድርጅቶችን እንዳሸን ማፍላቱን በማንሳት ያን ኮከብ እምከዋክብት የሚባል ተውረድ ሲዘልፉ የአንጎላቸውን ቅልነት አስተውያለሁ። የፍኖተ ዲሞክራሲ አድማጮች ሆይ፣ ዋለልኝ መኮንን እንደጻፈው ያኔ ኢትዮጵያ የብሔር ብሔረሰቦች እስር ቤት ነበረች። በእርግጥም የብሔር ብሔረሰብ ጭቆና በኢትዮጵያ ምድር ሰፍኖ ነበር። ይህ እንደ ራስ ደጀን ተራራ የገዘፈ ሀቅ ነው። ሩቅ ሳንሄድ ከ1940ዎቹ መጀመሪያ ድረስ የባሪያ ንግድ በአዋጅ ተከልክሎ የሰው ልጆች ይሸጡ ይለወጡ ነበር። የደቡብ ኢትዮጵያ ሕዝብ የገዛ መሬቱን በባለ ነፍጦች ተነጥቆ እሱ ጭፈኛ ሆኖ ከሚያመርተው 9 እጁን ለአስገባሪው አንድ እጁን ብቻ ለራሱ እንዲያደርግ ይደረግ ነበር። ያኔ ፊውዳሊዝም ነበር፣ ጭቆና ነበር። የኢኮኖሚ ጭቆና ከፖለቲካ ጭቆና ተነጣጥሎ የሚታይ አይደለም። ፊውዳሊዝም ከባሪያ አሳዳሪው ስርዓት የሚለይ ቢሆንም ሁሉንም ጭቆናዎች የያዘ መሆኑ ይታወቃል። የፊውዳሊዝም አንዱ የጭቆና መስመር በብሔር ብሔረሰብ ላይ ነው። ይህ የፖለቲካ ንድፈ ሐሳብ ሀቅ ነው። አሁንስ ዛሬስ በዚህ አረመኔ ዘረኛ ቡድን የሚል ጥያቄ ሳነሳ ዛሬም የብሔር ብሔረሰብ ጭቆና በስልት ሰፍኗል። ለ27 አመታት በወያኔ ህዋት የትግራይ የበላይነት ሰፍኖ ፖለቲካውና ኢኮኖሚውን በአንድ የትግራይ ቡድን ስር ወድቆ ነበር። ዛሬም በወር ተረኝነት በኦዴፓ ዛሬ ደግሞ በብልጽግና ፓርቲ ስም የኦሮሞ የበላይነት ሰፍኗል። የብሔር ጭቆና ዛሬም አለ። አማራው ላይ ነፍጠኛ ትምክተኛ እየተባለ ይደነፋል። ለደቡብ ኢትዮጵያ ህዝብ ክልል የመሆን ጥያቄን ሲድበሰበትና ሲልኮሰኮስ ትርጉሙ የኦዴፓ የቀሮ የበላይነቱን ያንጸባርቃል። በአዲስ አበባ በአንዳንድ ቢሮዎች ኦሮምኛ የማይችሉ እንደማይስተናገዱ እያማረሩ መሆናቸውን እናውቃለን። ቄሮች ደም አፍስሰው አካላትን ቆራርጠው አረመኔ ኮሎኔል በኩል በኩል ተገዳደሉ ማለቱ በቀጣይ ከሸሪኮቹ የኦሮሞ ጽፈኞች ጋር በኦሮሞ ህዝብ ስም የበቀል ጭቆና ለማስፈል እቅድ ነድፈው እየተንቀሳቀሱ መሆናቸውን መገንዘብ ተገቢ ይሆናል። በዚህ ወቅት ጭቆና በየፈርጁ ሰፍኗል። ዛሬም የላባደሩ፣ ዛሬም ያርሷደሩ፣ ዛሬም ያርበታደሩ፣ ዛሬም የሴቶች፣ ዛሬም የመምህራን፣ ዛሬም የጭቁን ወታደሮች፣ ዛሬም በአጠቃላይ የሰፊው የኢትዮጵያ መብቶች እየተረገጡ ከጭቆና አረንቋ መውጣት የግድ ሆኖ ህዝብ በየአቅጣጫው ትግሉን አምርሮ ቀጥሏል። የኢትዮጵያ ሰፊ ህዝብ ለነጻነቱ እያደረገ ያለው እልህ አስጨራሽ የነጻነት ትግል በድል ይጠናቀቃል። ድል ለኢትዮጵያ አንድነት ኃይሎች። ደቀ ገሞራው ከዋሸራ ጎጃም።
ውድ ፍኖቶች የከበረ ሰላምታዬን ካለውበት ቦታ ሆኜ ባክብሮት ለላከላችሁና እንደምትቀበሉኝ እየተማመንኩ ባለፈው ጊዜ በአማራ ክልል ከተሞች የተካሄደውን የተቃውሞ ሰልፍ ሰበብ በማድረግ በክልሉ የአስተዳደር ችግር ምክንያት በደል ደርሶብናልና ይታይልን በሚል ህዝባዊ ትዕይንት በጎንደር ከተማ ተካሂዶ ስለነበር የተቃውሞ ሰልፍ ጉዳይ ብዙም ባይሆን የተወሰኑ ነጥቦችን አንስቼ የታዘብኩትን ሁኔታ እናንተ ዘንድ ደርሳ እንዳስተላለፋችኋል የሚታወስ ነውና፣ ዛሬም ደግሞ ይዘቱ ተመሳሳይ ሆኖ ነገር ግን ባህሪው ለየት ስላለ አንድ ጉዳይ ዘርዘር አድርጌ ልክያለሁና እንደ ነገሩ አድርጉልኝ። መቼም ይሁን መች፣ ምንም ይሁን ምን፣ ስለ ኢትዮጵያ ስናነሳ ቀድሞ የሚመጣው ነገር ችግሯ እየሆነ ተናግረን ላንተውና አንስተን ላንጥለው የግድ የሆነ ከብሶቷ ጋር እኩል መንጎድን የሙጥኝ ብለን እንገኛለን። ታጋይ አርበኛ የሞተ በአንድ ወገን ባንዳ የሚሸልልባት የጠፍ አገር ሆነችና በሌላ በኩል ደግሞ ዘራፊና የአገር አጥፊ ተባይ በአዲስ መልክ ተፈልፍሎባት የግፍ ዕዳ ተሸካሚ የሆነው ደሃ ሕዝብ ፍዳውን እያየና የሰቆቃ ስፍር በተሳካለት መጠን የአበሳ ግብሩን እየከፈለ በጎስቋላ ኑሮ ከመቀፍደዱን ባሻገር ጧሪ ቀባሪ የሚላቸው ልጆቹን በአምባገነን ገዥ እየተነጠቁ በስተርችና በሐዘን አለንጋ የሚገረፉትን እናትና አባት ያየ ዜጋ ሁሉ መባል ከሚገባው በላይ ለማለት ቢችል ኖሮ ተገቢ እንጂ ነውር አለመሆኑን ሁሉንም የሚያስፋማ ይመስለኛል። ለሕዝባቸው ደህንነትና ለአገር ድንበር ሉዓላዊነት ሲሉ ከጠራት ጋር ተናንቀው ከአእምሮ በላይ የሆነ የገነነ መጽዋትነትን ከፍለው በክብር ያለፉት ሰማዕቶቻችን ጉዳይ ራሱን የቻለ ሕያው የሆነ የዜግነት ክብር ሲሆን በእብሪተኛ አምባገነንና ቂመኛ መሪዎች ሴራ አማካኝነት በማያውቁትና በሌሉበት ጉዳይ ለአገራቸውና ለሕዝባቸው ደፋ ቀና ከሚሉበት ተግባራቸው ላይ እንደ ዶሮ እየታነቁ የአውሬ ራት የመሆናቸው ጉዳይ ከድሮ ጀምሮ በትናንት በኩል ለዛሬም የበቃ ፍጹም የሆነ እኩይነት መሆኑ ደግሞ ሌላኛው የማያከራክር አስገራሚ ክስተት እየሆነ ነው። ለሕዝብ ማሰብና ለሕዝብ መስራት ወንጀል በሆነባት አገረ ኢትዮጵያ ውስጥ የሚፈጸም ደባ የሕይወት ዋጋ እያስከፈለ አደገኛ ጫፍ ላይ የደረሰ መሆኑን በጀነራል አሳምነው ጽጌ የመጨረሻ ዕጣ ፈንታ ላይ ተመርክሶ ቆም ብሎ የማይገነዘብ ዜጋ ቢኖር የዋህነቱን እንጂ ብልህነቱን አያመላክትም። የሕዝብ ትግል በእንጭጩ እየተኮላሸ ግፍና መከራው ደግሞ ያንኑ ያክል ስር እየሰደደ ማለት ከሚገባው በላይ እየተባለ ቢኖርም ጠብ ያለ ነገር ካለመኖሩም በላይ ለባዕዳን እጅ እየሰጡ የሚማረኩ ባለስልጣናትን የተሸከምንኛ ኢትዮጵያውያን ሳንገረም የተገረምን ሆነን የግፍና ዳት ይወርድብን አሽከንጥረን ለመጣል የምንከፍለው መሪር ትግል መሃል መንገድ ይቀርና ሳንወድ በግድ የላይኛው እንዳናይ የታችኛውን ተሸክመን የላይኛው የታችኛውን ሲጫነው እኛ የፈረደብን ደግሞ የታችኛውን ችለን የምንኖር ልማደኞች መሆንን የመሰለ ከባድ ችግር ስላለመኖሩ አጠራጣሪ ነውና ምን ይሻላል ነው ጥያቄው። መልሱ የመረረ ትግል ማካሄድ ነው። ውድ ፍኖቶች ለመንደርደሪያ ያህል ከላይ በጠቀስኩት ሐሳብ አንጻር ይህን ያህል ካልኩኝ ለዛሬ ከክልሎች መካከል አንዱ በሆነው በአማራ ክልል ውስጥ እየተፈጸመ ስላለው ግፍ ካለፈው የቀጠሉ ነጥቦችን ማንሳት ወዳለሁ። የክልሉ ባለስልጣናት ራሳቸው ቆልለው የበታቾቻቸውን እየረገጡ ከበታቾቻቸው በታች ያለውን ህዝባቸውን የረሱ የዘመኑ ጉደኞች መሆናቸው ሳይንስ እንመረዋለን ከሚሉት ህዝባቸው በእጅጉ ርቀው የራሳቸውን የቅንጦት ኑሮ እየኖሩ መሆኑን ባለፈው ጊዜ ገለጽኩ ሲሆን በአማራ ልዩ ኃይል ላይ የሚፈጸሙትን ስንጉር ተንኮል በተመለከተ ደግሞ ከልዩ ኃይሉ አባላት መካከል እየደረሰባቸው ካለው በደል አንጻር በመረጥ ከተቆሙኝ ብሶቶች መካከል ጥቂቶቹን እያነሳሁ አንዳንድ ነገር ብዬ ሐሳቤን ላጠቃልል። የአማራ ክልል ልዩ ኃይል እንደ ሌሎች ክልሎች ልዩ ኃይሎች በአዋጅ ተቋቁሞ የሚያስፈልገውን ስልጣና ከወሰደ በኋላ ከህዝቡ ጎን ተሰልፎ ውድ ህይወቱን እስከመገበር ድረስ የደረሰ የህዝብ ልጆች ያሉበት ተቋም መሆኑን ሁላችንንም የሚያስማማ ይመስለኛል። በዚህ ረገድ ባለስልጣናቱ የሚያደርሱበትን ስውር ተንኮል ተቋቁሞ ከህዝብ ጠላቶች ጋር ሲጋፈጥ ሳለ የሚወደው አዛዡን ከማጣት አሳዛኝ ደባ ጀምሮ በሻጥር ሲያስመቱት የኖሩት የአማራ ሹማምንት ግፋቸው ማባሪያ የሌለው መሆኑን አባላቱ በመረት ሲናገሩ ለሰማቸው ሹማምንቱ ምን ያክል በአድርባይነት ጦዘው የለየላቸው ውሾች መሆናቸው ቁጥር አንድ በደል ያደርጋል። የአማራ ህዝብ ኢትዮጵያዊነትን በማቀንቀኑ ምክንያት ጠላቶቹ ድባቅ ሲመቱት በትር የሚያቀብሉት እነዚሁ ማፈሪያ የክልል ሹማምንት ከሀገራት ፊት ጽንፈኛ ቡድን ጋር ተለጥፈው ጭልጋ ላይ ከወያኔ ቀማንት ጋር በተደረገ ጦርነት ወቅት ሁለት ጊዜ ተኩሶ በሶስተኛው ነክሶ የሚይዝ የጦር መሳሪያ አቅርቦ ቁጥራቸው ቀላል የማይባል የህዝብ ልጆችን ያስፈጁ ግዴለሽ አድርባይ ባለስልጣናት መሆናቸውንም አባላቱ በሁለተኛ ደረጃ የሚገልጹት ልብ የሚሰብር አብይ ችግር መሆኑን ልገልጽ ወዳለሁ። ውድ ፍኖቶች እዚህ ላይ እንግዲህ አድማጭ ሊፈርደኝ ይገባል። በማን ላይ ቆመሽ እግዚአብሔርን ታምያለሽ ነውና ነገሩ በአማራ ደሃ ገበሬ ግብር የናጠጠ የቅንጦት ኑሮ የሚኖሩ እነዚህ ሹማምንት ከቤተሰቡና ከተዳሩ ነጥለው እንደ ዶሮ አንቀው ማሰልጠኛ ካስገቡና አሰልጥነው የወገኑን ደህንነት እንዲጠብቅ ካደረጉ በኋላ በህዝብ ልጆች ላይ በሻጠር እንዲመቱ ማድረግ ምን አይነት እርካሽነት እንደሆነ ሊገባኝ አልቻለምና አድማጭ ትርጉም ይስተውላለሁ። በሶስተኛ ደረጃ ላነሳው የምፈልገው ከዚህ መጣጥፍ የመጀመሪያ አካባቢ እንዳንሳሁት ለሀገር የሚቆረቆሩ ልጆቿ እድሜያቸው አጭር የሆነ በአንጻሩ ደግሞ ለሀገርና ለህዝብ ደንታ የሌላቸው አንጎለ ጭቃዎች ሀገሪቱን ወረው የሰው ደም እየጠጡ ጠግበው መጥፋታቸውን ስናይ ስራዬ ብለው የተያያዙት የብልሹ አስተዳደራቸውና የሴራ ፖለቲካቸው መገለጫ መሆኑን የነኙ የልዩ አባላት ምሬት አንድ ነገር ያስገነዝባል። የአማራ ህዝብ ብሶት የግርሳት የሆነበት ጀነራል አሳምነው ጽጌ የአማራ ህዝብ ከገባበት ማጥፍት እንዲወጣና ዋስትናው እንዲረጋገጥ ያደረገው ጥረት ካለመኖሩም ሌላ የልዩ ኃይል አደረጃጀት ውጋት የሆነባቸው የአዴፓ ድንጋዮች አብንን ውስጥ ለውስጥ መስርተው እያደረጁ ነው ተብለው የተጠረጠሩት እነ ዶክተር አምባቸው መኮንን በከፍተኛ ሹማምንት ዘንድ ጥርስ ውስጥ ከገቡ ብዙም ሳይቆይ ጀነራሉ ሁኔታ ያሰጋቸው አካላት የጥልፍልፍ ድራማ ተውነው እናምባቸውን ባንድ ቡድን አሳምነውን ደግሞ በሌላ ቡድን ካጠፋፉ በኋላ የእናምባቸውን ጉዳይ አሳምነው ያሳምነውን ጉዳይ ደግሞ እንደ ራሱን አጠፋ ሌላ ጊዜ ደግሞ በተኩስ ልውውጥ ተገደለ የሚል ቲያትር ተሰርቶ ድራማው ተጠናቀቀ። ያም ሆነ ይህ አስቂኝና አስገራሚ ድራማ በዚያች ሀገር ላይ ተሰርቶ የህዝብ ልጆች አለፉ። ሁሉንም ነገር ህዝቡ ያውቀዋልና ከዚህ በላይ ማለት አያስፈልግም። የተከበራችሁ ፍኖቶች በመጨረሻም ከልዩ ልዩ ሮሮዎች ልውጣና ተደጋግሞ ስለሚጠቀሰው የጎንደር ችግር በጥቂቱም ቢሆን ልጠቃቅስ። ጎንደር ከታሪኮም ሆነ ከተፈጥሯዊ እሴቷ ጋር ተያይዞ ቱሪዝም ይነሳል። ኢትዮጵያ በቱሪስት ፍሰትና ከዚያም በሚገኘው ገቢ ከሚታወቁት ዞኖች መካከል ጎንደር ግንባር ቀደም ሆኗል። ከዚህ ገቢ ውስጥ በተገቢ መንገድ ተጠቃሚ አለመሆኗልና የሚሰበሰበውም ወደ ክልል እየተወሰደ በተለያዩ ምክንያቶች ይመዘበራል። ወደ ሌሎች የክልሉ ዞኖች የበጀት ክፍተት ሞሚያ እየተባለ ተመደበ የሚባለው ገንዘብም የተለየ የተሰራበት ነገር እንደሌለ በጋድ የሚታይ ደካማ የዞኖችን ከስቃሴ የሚጠቁም ሆኖ በዚህም ማለ በዚያ ከቱሪዝም የሚገኘው ከፍተኛ ገቢ በክልል አማካኝነት ወደ ፌደራልም ተጉዞ የውሃ ሽታ እንደሚሆን ለክልል ባለስልጣናት ቀረብ ያለች የአገሯ ጉዳይ የሚያሳስባት እህት ሳትሸሽግ ሹክ ብላኛለች። አገር ባዶ እየሆነች ነው በማለት ውስጥ ውስጡን በቁጭት እያረረች ያጫወተችኝ ይቺ ኢትዮጵያዊት ክልሉ በአመት ከቱሪዝም ከሚገኘው ገቢና በክልሉ ካሉት የመሰረተ ልማት እንቅስቃሴ አንጻር ሲመዘን እዚህ ግባ የሚባል የልማት እንቅስቃሴ እንደሌለውና የዞንና የክልሉ ባለስልጣናት ከፍተኛ መጠን ያለው ገንዘብ እየመዘበሩ ገደብ የሌለው የቅንጦት ኑሯቸውን እየገፉበት መሆኑንም በመሬት ስትገልጽ እንደ ማጣቀሻ አድርጋ ያነሳችልኝም በከተማው ውስጥ የመሰረተ ልማት እንቅስቃሴም ይሁን የተለያዩ የዕለት ተዕለት የንግድ ስራዎች በእጅጉ በመዳከማቸው ምክንያት ስራ እየጠፋ ወጣቱ አልባሌ ቦታዎችን እያዘወተረ ሰማይ የደረሰውን የኑሮ ውድነት በባዶ ተጋፍጦ መኖሩንና አዳርቃይና ዛሪማ ትምህርት ቤቶች ውስጥ ተማሪዎች በተሰባበረ ዴስክና ወንበር ሲማሩ የዞኑ ባለስልጣኖች ልጆች ግን እንደ ክልል ባለስልጣናቱ ልጆች ሁሉ በተመረጠ የግል ትምህርት ቤቶች አግባብ ያለው ትምህርታቸውን ይከታተላሉ ብላ በየተገኘው አጋጣሚ ሁሉ ህዝቡ ይሰውቱን ይገልጻል ብላኛለች። ውድ ፍኖታዎች እንዲሁም አድማጮች የቀረሻ አስተዳደር በበለጸገባት ሀገር የጠነዛ የድኩማን ፖለቲካ ቋፍ ቀሊለን ካንገታችን ደርሶታል። በየባለስልጣናቱ በራፍ የሚደፋው ቅርጫት ሙሉ የግፍ ቅርሻት ደግሞ የሩቅ መንገዳችንን እያስተጓጎለ አላራምድ ማለቱን ማንንም ሳይነግረን እኛው የምናውቀው ጋዱነታ ነው። እኛና ቀልደሃለን ባዮች የፖለቲካ ሽርሙጥና ይዘው ለጋለ የጽንፈኝነት ዝሙት ወደቁና ስንቱን መበከላቸው ሳይንስ በማንኪያ በመትጨለፈው ዕቃታቸው የሀገር ታሪክ ዝቀው ሊደፉ መጣደፋቸው ከድንጋይ ያነሱ ድንጋዮች ድንጋይ መሆናቸው ከሰው ቀርቶ ከእንስሳ እንኳን ቢሆን የማያስነድል የጎደሎ ሰብዕና ባለቤቶች ናቸው። ከቀደሙት አያት ቅድማያቶችና አባቶቻችን ያነሰ ጭንቅላት ባለቤት የሆኑት ገዢዎቻችንም የአባት ጦርና ጋሻ ማንሳት ተጠይፈው ባለመንጫን መውለዳቸው ብዙ ቢያሳዝነንም ትንሽ ፈገግ ሳያደርገን አልቀረም። ይህን ተከትሎም ለወዲያኛው ኗሪ ለሚሆነው የከረፋ ታሪካቸው ዛሬ ላይ የሚያከናውኑት የጻይ ቀየ ተግባራቸው ስንቅ ይሆናቸዋልና ለዛሬው ሐሳቤን በዚሁ ልቋጭ አመሰግናለሁ ሲሉ ደብዳቤያቸውን ያደረሱን ህይወት አሰፋ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ትበሉኝ ኢትዮጵያዊነቱ
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያ የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ እኔን ያኮራኝ ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ድንግባልሽ ደንቆታል ለፍተው
ሶስ ሶስ
ሶስ ነው አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባው ወይ እንደ ሱረሱ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስ ነው አትበሉኝ ኢትዮጵያዊነቱ የሰውነቴን ግን ደምስ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ኮቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠሬ እንጂ ኢትዮጵያዊነቴ ሱፍ ሆኖኝም አውቅ በእናቴም ባባቴ ባስቅድማቴ በቅምማቴ ወይንም እንጀላቴ ሶስ ነው አትበሉኝ ነብዩ መሐመድ ከናምበራቸው ላይ ስፈን እንብሏሉ ዘረኝነት ግምሽታ የሚያጠፋ አይተውት አለማወቁ ጃሊ አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ካዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ከዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያውነቱ ሱስ ነው ብሎ ይኛል በሆድ ተንበርክኮ ሱስ። አቤት ይቺ አገር በካዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ። አቤት ይቺ አገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ አቤቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቃችሁ አይናገር እኮ ትስማ አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባሆ ወይ እንደ ሱር ሱስ ዘረኝነት እንጂ ሱስ ሆነ እየተላወሰ ሰላምት ቆሞ ስንዛሬ ተመለሰ። ዘረኝነት እንጂ ሱስ ሆኖ የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዞትር ፍለጋ ዘረኝነት እንጂ ሱስ ሆኖ እየመራ ያስጨበጣ ጠና ቆንጨራ ገጀራ ዘረኝነት እንጂ ሱስ ሆኖ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረ ዘረኝነት እንጂ ሱስ ሆኖ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ አስገደለ አንገት ያስቆረ እዲያ እናም ሱስ ሆኖ አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱር ሱስ ሆኖ አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ፋና እንደመጣልም ሱስ ነው አትበሉኝ የኢትዮጵያዊነቴን የሰውነቴን ግን ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አያውቅ በእናቴም በአባቴ በአስቅድማቴ በቅምም ማቴ ወይ በምንጀላቴ ሱስ ነው አትበሉኝ ሱስ ሱስ ነው አትበሉኝ።
Yeah.